የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ታህሳስ 7 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ ጋዜጠኞች ቡድን Reporters Without Borders ያወጣውን ዓመታዊ ሪፖርት ይዘንላችኋል።
እኔ የኢትዮጵያ ሕዝብ ሁሉ ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው።
የሰማችሁት ደግሞ የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልድ ኢትዮጵያዊ ዶክተር አረጋይ ግርማይ ነው። የዓመቱ ምርጥ የቤተሰብ ሐኪም ተብሎ ተሸልሟል።
በሌላ በኩል 14ኛው የኢትዮጵያ የክብር ፌስቲቫል እየተካሄደ ነው።
አቶ ይርጋ ሸዋ ተሾመን እንግዲህ ከደረሰልን ዘገባ ዛሬ እናሰማችኋለን። የኢትዮጵያ ፊልም ፌስቲቫልን ለ14 ዓመታት የመሩ ናቸው። አብረው ሊቀያሉ እስከ ዝግጅታችን ማብቂያ አብራችሁን ቆዩ።
ይህንና ሌሎች ለምሽቱ ተዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመብራት ኤደን ገረመውና
ጽዮን ግርማ አብረናችሁ እናመሻለን።
በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችኋለን።
አጠር ወዳሉት ዜናዎች ተመልሰን መተናል። ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ ጋዜጠኞች ቡድን Reporters Without Borders ባወጣው ዓመታዊ ሪፖርት በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች መገደላቸውን፣ 389 ደግሞ ለእስር መዳረጋቸውንና ሌሎች 57 መታፈናቸውን አስታውቋል። ዝርዝር ያለ ዘገባ ቆየት ብለን እናሰማችኋለን። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደህንነት ራሱን አክስሞ ከህዋት ጋር አብሮ ለመስራት መወሰኑን አስታውቋል። የዚህንም ዜና ዝርዝር ከደረሰን ወደ በኋላ ላይ እናሰማችኋለን። የኦሮሚያና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩት ሁከቶችና ግጭቶች መፍትሄ ለመፈለግ ትላንት የጀመሩትን ውይይት ዛሬ አጠናቀዋል። የፖለቲካ ድርጅቶችን በመወከል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ፣ የመድረክ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና፣ የብልጽግና ፓርቲ የአማራ ክልል ተወካይ ዶክተር ደስታ ተስፋው፣ የኦሮሚያ ክልል ብልጽግና ፓርቲ ተወካይ አቶ ታዬ ደንዳና፣ የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ በጋራ መግለጫ ሰጥተዋል። ችግሩን ከመሰረቱ ለመፍታት ሁሉም በቁርጠኝነት እንደሚሰራ ተናግረዋል። ወደ ዓለም አቀፍ ዜና ስናልፍ ደግሞ ህንድ ከአጎራባች ሀገሮች የሚገቡ ሙስሊሞች ዜግነት እንዳይሰጣቸው የሚከለክለውን አዲሱን ህጓን በመቃወም በአገሪቱ ዙሪያ ሰልፎች ተካሂደዋል። ኒው ደህሊ ውስጥ በሺዎች የተቆጠሩ የተቃውሞ ሰልፎች ከፖሊሶች ጋር ተጋጭተዋል። ፖሊስ አስለቃሽ ጭስ ጋዝ ረጭቶባቸዋል። ሁለቱም ወገኖች ድንጋይ ተወራውረዋል። አዲሱ ህግ ብዙሃን ህዝባቸው ሙስሊሙ ከጎኑ ከባንግላዴሽ፣ ከፓኪስታንና ከአፍጋኒስታን ያለ ህጋዊ ፈቃድ የሚገቡ ሂንዶች፣ ክርስቲያኖችና ሌሎችም የህዳጣን የሃይማኖት ተከታዮች በተፋጠነ መንገድ ዜግነት እንዲሰጣቸው ይፈቅዳል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሀገሪቱ ከአውሮፓ ህብረት መውጣቷን የሚመለከተውን አቋማቸውን የማለሳለስ ሐሳብ እንዳላቸው ፍንጭ እየሰጡ ነው። በፓርላማ አብላጫ መቀመጫ የያዙት ጆንሰን እንደ አውሮፓውያን አቆጣጠር እስከ መጪው 2020 ዓ.ም መጨረሻ ከህብረቱ ጋር የንግድ ስምምነት ላይ ለመድረስ የተያዘው የጊዜ ገደብ ፈጽሞ እንዳይረዘም ለመከላከል ይፈልጋሉ። በመጨረሻም የፓኪስታን ልዩ ፍርድ ቤት የቀድሞ ፕሬዝዳንት ፐርቬዝ ሙሻረፍ ከባድ የክህደት ወንጀል በመፈጸም በሞት እንዲቀጡ ተወስኖባቸዋል። ስልጣን ላይ በነበሩበት ዘመን የተያዙ ሌሎችም ክሶች ያሉባቸው ሙሻረፍ ክሶቹን በፖለቲካ የተነሳሱ ናቸው ብለው ውድቅ አድርገዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱ ርዕሳችንን እናስደምጣችሁ።
ለጋዜጠኞች ደህንነት የቆመው ዓለም አቀፍ የድንበር የለሽ የጋዜጠኞች ቡድን Reporters Without Borders ባወጣው ዓመታዊ ሪፖርት በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች መገደላቸውን፣ 389 ጋዜጠኞች ለእስር መዳረጋቸውንና ሌሎች 57 ደግሞ መታፈናቸውን አስታውቋል። ጽዮን ግርማ አጠር ያለ ዘገባ አላት።
መቀመጫውን ፈረንሳይ ፓሪስ ውስጥ ያደረገው ድንበር የለሽ የጋዜጠኞች ቡድን Reporters Without Borders አደገኛው ሙያ ብሎ በጠራው የጋዜጠኝነት ሙያ በመላው ዓለም በተሰማሩ ሙያተኛ ጋዜጠኞች ላይ በዚህ ዓመት ደርሷል ባለው ጥቃት የተገደሉ ጋዜጠኞች ቁጥር 49 ነው። ድንበር የለሽ የጋዜጠኞች ቡድኑ ይህ እየተጠናቀቀ የሚገኘውን የአውሮፓውያን 2019 ዓመት የጋዜጠኞች ሁኔታን በዳሰሰበት በዚህ ሪፖርቱ 389 ጋዜጠኞች በእስር ላይ እንደሚገኙ ይፋ አድርጓል። ቡድኑ ያለፉትን 210 ዓመታት ሪፖርቶች በማነጻጸር የተገደሉ ጋዜጠኞች ቁጥር መቀነሱን ያሰፈረ ሲሆን ከዚህ ቀደም በሚወጡ ሪፖርቶች በአመት በአማካኝ 80 ጋዜጠኞች ይገደሉ ነበር ብሏል። በአሁኑ ሰዓት በመዋቾች ቁጥር ከፍተኛውን የሚይዙት የጦር ውሎችን ለመዘገብ በጦርነት ቀጠና ላይ ህይወታቸውን በሰዋት አድርገው የሚሰሩ ጋዜጠኞች እንደሆኑ ሪፖርቱ ያተታል። በጦርነት ቀጠናዎች ላይ በስራ ላይ ያሉ የተገደሉ ጋዜጠኞችና ሌሎች የመገናኛ ብዙሃን ባለሙያዎች ቁጥር በጠቅላላው በዝርዝር ሲቀመጥ ግጭትና ጦርነት በመዘገብ ላይ ያሉ ከተገደሉት 17 ጋዜጠኞች መካከል 10ቱ በሶሪያ፣ 5ቱ በአፍጋኒስታን፣ 2ቱ ደግሞ በየመን የተገደሉ ናቸው። ይህ ቁጥር ካለፈው አመት ጋር ሲነጻጸር ባለፈው አመት በእነዚህ የጦርነት ቀጠናዎች የተገደሉት ጋዜጠኞች ቁጥር 34 ነበር። ከጦርነት ውጪ በሰላማዊ ሁኔታ ውስጥ መረጃን ለማህበረሰባቸው ለማድረስ እየሰሩ ያሉ በሜክሲኮ የተገደሉ ጋዜጠኞች ቁጥር 10 ነው። ድንበር የለሽ የጋዜጠኞች ቡድን ዋና ጸሐፊ ክሪስቶልፍ ዶለር ዋርደን ስለዚህ ሪፖርት ሲናገሩ ዲሞክራሲያዊ ናቸው በሚባሉ አገሮች መደበኛ ስራቸውን የሚሰሩ ጋዜጠኞች የሚደርስባቸው አደጋ እየጨመረ መጥቷል። ሆን ተብሎም አደጋ እንዲደርስባቸው ይደረጋል። ይህ ደግሞ ስራቸውንና ኑሯቸውን የበለጠ አስቸጋሪ ያደርግባቸዋል ብለዋል። በዚህ አመት ብቻ በደረሰባቸው ጥቃት የተገደሉ ጋዜጠኞች ቁጥር ቀደም ባሉት አመታት ከተገደሉት 80 ጋዜጠኞች አንጻር 49 በመሆኑ መቀነሱን ቢያሳይም በእስር ላይ በመሆናቸው ህይወታቸው ለአደጋ የተጋለጠው ቁጥር ግን በዚህ አመት ከፍተኛ መሆኑ በሪፖርቱ ተገልጿል። በዘንድሮ አመት በቁጥጥር ስር የዋሉትና እስከ ታህሳስ ወር የተመዘገቡት ቁጥር 389 ጋዜጠኞች ሲሆኑ ይህም ባለፈው አመት በቁጥጥር ስር ከነበሩት ጋዜጠኞች 12 በመቶ ብልጫ አሳይቷል። በዘንድሮ አመት 120 ጋዜጠኞችን በማሰር ቻይና ከዓለም ቀዳሚ ሆናለች። ግብጽ 34፣ ሳውዲ አረቢያ ደግሞ 32 ጋዜጠኞችን አስረዋል። ከ40 በላይ የሚሆኑት ደግሞ በማህበራዊ ግንኙነት መድረኮች ላይ መረጃዎችን በማስተላለፍ ሲሰሩ የነበሩና የታሰሩ የዜጋ ጋዜጠኞች ናቸው። በሶሪያ 30፣ በየመን 15፣ በኢራቅ 11፣ በዩክሬን ደግሞ 1፣ በአጠቃላይ 57 የመገናኛ ብዙሃን ባለሙያዎች ደግሞ ታፍነው እንደሚገኙ በሪፖርቱ ላይ ተገልጿል። ጽንፈኛ የሆኑ የእስላማዊ መንግስት አራማጅ ቡድኖች እነዚህ የታፈኑ ጋዜጠኞችን ለፕሮፖጋንዳና የሚፈልጉትን ዓላማ ለመጠቀሚያ መያዣ ያደረጓቸው እንደሚገኙ በሪፖርቱ ላይ ተጠቅሷል። በአጠቃላይ ይህ ለጋዜጠኞች መብት የቆመው ድንበር የለሽ የጋዜጠኞች ቡድን ያወጣው ሪፖርት መንግስታት የጋዜጠኞችን ድምጽ ለማፈን የሚጠቀሙባቸው መንገዶች ቅድመ ምርመራ፣ ወከባ፣ መንግስታዊ ባልሆኑ የበጎ አድራጎት ምርት ጠቁሟል።
ስታውነን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በቀጣይ የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልደ ኢትዮጵያዊን ዶክተር አረጋዊ ግርማይ የአመቱ ምርጥ የቤተሰብ ሐኪም ብሎ ሸልሟል። ዶክተር አረጋዊ የጤና መድህን የሌላቸውና ከተለያዩ ሀገራት የመጡ አቅመ ደካማ ስደተኞችን በማገልገል ይታወቃሉ። በሽልማቱ መደሰታቸውን ለአሜሪካ ድምጽ የተናገሩት ዶክተር አረጋዊ በተወለዱባት ኢትዮጵያም የማህፀን ጫፍ ካንሰርን የመከላከል ግልጋሎት የመስጠት ህልም እንዳላቸውም አክለዋል። ሀብታሙ ስዩም ዝርዝራለሁ።
22 ዓመታት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላ ዓለም ከመጡ ሰዎች ጋር የሚያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው ወደሚሰሩበት ጋስተን የቤተሰብ ህክምና አገልግሎት የሚመጡት ታካሚዎች ደግሞ የበለጠ ሰብአዊነትን ርህራሄን የሚፈልጉ ናቸው።
እኔ በጣም የህሊና እርካታ ይሰጠኛል። ለምን ብትለኝ ለህዝብ ያለኝ ፍቅር ከድሮ ከልጅነቴ የታነጸ ነው እና ከውጭ ሀገር መጥተው ኢንሹራንስ የሌላቸው የውጭ ሰዎች ለምሳሌ በጋጠመኝ የደቡብ አሜሪካ ሰዎች አክሚያለሁ፣ የአፍሪካ ሰዎች፣ የተለያዩ የአፍሪካ ሰዎች፣ የፓለስታይን ሰዎች፣ የቻይና ሰዎች፣ ኢቭን የራሻ ፔሸንቶችም አሉኝና በጣም ኤክስፖዠሩ ለሰፋ ያለ ነው ያጋለጠኝ። ምክንያቱም እነዚህ ሰዎች አክሰስ ወደ ፕራይቬት ወደ ግል ሐኪሞች የመግባት እድል የላቸውም እና እኛ ባለን በተሰጠን መርሆ መሰረት ማንም ሰው የመጣ ሰው ኢንሹራንስ ይኖረው አይኖረው ኢሚግራንት የሆነ ወይም ደግሞ ስራ የሌለው በሙሉ ነው የምንቀበለው እና ለዚህ አገልግሎት በመብቃቴ በጣም ደስ ይለኛል።
ዶክተር አረጋዊ ግርማይ እንዲህ በስሜት ተሞልተው የሚናገሩለት ሙያቸው መልሰው እየከፈላቸው ይመስላል። 4000 አባላት ያሉት የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ የ2019 የአውሮፓውያን አቆጣጠር ምርጥ የቤተሰብ ሐኪም ብሎ ሸልሟቸዋል። ለዚህ ሽልማት የሚበቁ ሐኪሞች የሚጣሩበት የራሱ ስርዓት አለው።
ከሚመርጥባቸው አንደኛ ተመራጮች ኖሚኔት መደረግ አለባቸው። ከዛ ደግሞ ያ ማህበር ውስጥ አመራር አለ፣ ቦርድ አለ፣ ኮሚቴዎች አሉ እና እነዚህ የተመረጡ ሰዎች ሰፖርቲንግ የሆነ የድጋፍ ኤቪደንስ እንዲያቀርቡ ይጠየቃሉ። ከተጠየቁ በኋላ ኤቪደንሱን በሙሉ መርምሮ በተለይ በሶስት ኮር የሆኑ ኮር ቫልዩ የሚላቸው ነገሮች አሉ። አንደኛው ይሄ ኮምፓሽነት ኬር በጣም ርህራሄ የተሞላበት ሕክምና የሚሰጥ ሐኪም። ሁለተኛው ደግሞ ኮምፕሬንሲቭ ኬር የሚሉት ነው። ኮምፕሬንሲቭ ኬር በጣም አጠቃላይ የሆነ የሕክምና አገልግሎት የሚሰጥ። ሶስተኛው ሮል ማደል የሚሆን ሮል ማደል በኮሚኒቲ ውስጥ ሮል ማደል ደግሞ ለሌሎች ፕሮፌሽናል የሚል እና በእነዚህ ሶስት መለኪያዎች መርምረው ጉልህ ሮል ያላቸው ሐኪሞች ይመርጣሉ እና በእነዚህ መለኪያዎች ተገምግሜ ነው እንግዲህ ለምርጫው የደረስኩት።
እንግዲህ ዶክተር አረጋዊ እርሶ ኢትዮጵያ ነው የተወለዱት፣ ከኢትዮጵያ ነው ወደዚህ ሀገር የመጡት። በተለያዩ ቦታዎች የሚኖሩ ዜጎችም የሕክምና አገልግሎትን የማግኘታቸው ሁኔታ በጣም የጠበበ ነው። እርሶ የተካኑበትን ሙያ የኢትዮጵያ ሕዝብስ መቼ ነው መጠቀም የሚችለው? ያደጉበት የኖሩበት ማህበረሰብስ የሚጠቀምበት እድል ይኖር ይሆን? ወደፊቱ ምን አስበዋል?
አዎ በጣም ደስ ይላልኝ። እኔ የኢትዮጵያ ሕዝብ ሁል ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው። በተለይ ይሄ የሰርቪካል ካንሰር በሚባል በሽታ ላይ በጣም ትኩረት አድርጌ ስለሰራ ይህንንም ነገር አገራችንን ለማስፋፋት ሀሳብ አለኝ። አንዳንድ ነገሮችን እያጠናሁ በተለይ በአሁኑ ሰዓት ሩዋንዳ በጣም ትልቅ መሪነት ይዘው በኤችፒቪ በሚባል በሽታ ብዙ ካምፔን እያደረጉ ነው እና እኔም የኢትዮጵያ ሀገሬ ይህንን አይነት ስራ እንድትሰራ በጣም ፍላጎት አለኝ እና ይህ ነገር እየተሰራ ነው ኢትዮጵያ ውስጥ። ግን ከነሱ ጋር ሁኜ ይህንን ነገር በስፋት ለብዙ ህዝብ እንዲዳረስ ለማድረግ በጣም ፍላጎት አለኝ።
የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ 55 ቅርንጫፎች እንዲሁም 135,000 አባላት ያሉት የዩናይትድ ስቴትስ የቤተሰብ ሐኪሞች ማህበር አባል ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የዘጋቢዎች መስኮት ነው ተከታዩ መሰናዶ። ወደ መቀሌ ነው የሚወስደን። ትግራይ ኮደርስ የሚል ለትርፍ ያልተቋቋመ ድርጅት መስርተው እየሰሩ የሚገኙ ወጣቶች ናቸው እንግዶቻችን። በትግራይ ክልል የሁለተኛ ደረጃ ተማሪዎች የኢንፎርሜሽን ቴክኖሎጂ እውቀታቸውን ለማሳደግ እየሰሩ ያሉ እነዚህ በጎ ፈቃደኞችን በተመለከተ ሙልጌታ ጽሃ ተከታዩን ዘገባ አሰናድቷል።
የሶፍትዌር ኢንጂነሪንግ ምርቋ ዳናይት የማነ ትግራይ ኮደርስ ካቋቋሙት አንዷ ናት። በትግራይ ክልል በተለይ በገጠር የሚኖሩ ተማሪዎች የኮምፒውተር እውቀታቸው አነስተኛ መሆኑን ባደረጉት ዳሰሳ መመልከታቸውን ትገልጻለች። በከተሞች ቢሆንም በመንግስት ትምህርት ቤቶች የሚማሩ የኮምፒውተር ጥቅም አይገነዘቡም ትላለች። የችግር ለመፍታት በሙያው በዩኒቨርሲቲዎች የሚያስተምሩ በመንግስት መስሪያ ቤቶች የሚሰሩና የዘርፉ ተማሪዎች ተሰባስበው ትግራይ ኮደርስ ማቋቋማቸውን ትናገራለች። ለመጀመሪያ ጊዜም በቅርቡ በመቀለና በዙሪያዋ ከሚገኙ ትምህርት ቤቶች የተውጣጡ ከ30 በላይ የሁለተኛ ደረጃ ተማሪዎች ለ15 ቀናት ያህል ስልጠና እንደተሰጡ ዳናይት ትገልጻለች።
የጀመረው ትግራይ ኮደርስ በሁለት ሳምንት እዚህ መቀሌ አካባቢ ያሉትን የሃይ ስኩሎች ፍላጎት ያላቸውና በማት ፊዚክስ አይቲ ጎበዝ የሆኑ ልጆች ነው ሰርች ያደረግነው። በፍላጎትም በኢንተርኔት ላይ አይተው መጥተው የተሳተፉም አሉ ጎበዝ ልጆች እና በዛ እስከ 30 ተማሪ ብቻ ነው የተቀበልነው። የነበረንም በጀት ከዛ ብቻ ስለነበር ማለት አይበቃም እና ሀጽ ዮሐንስ ሃይ ስኩል የተጠቀምነው ላቡሱ ፍሪ ነው የሰጠን። በዚህ አጋጣሚ ርዕሰ መምህሩን ማመስገን እፈልጋለሁ አቶ ሶሎሞን። ይህ ሁለት ሳምንት ኢፌክቲቭሊ የተጠቀምበት ተማሪዎቹን ሰርች አድርገን አምጥተን እዛው ቅዳሜና እሁድ ነው ታይሙ አሬንጅ አድርገን ከትምህርት ጋር እንዳይጋጭ ተብሎ ምናምን ብዙ እንትን ነው ያሳለፉት አስተማሪዎቹም ተማሪዎችም እና በጣም አሪፍ ነበር፣ ደስ ይላል።
ይህ ስልጠና እውን እንዲሆን በጎ ፈቃደኛ አስተማሪዎች እንደተሳተፉ በመግለጽ የክልሉ የሳይንስና ቴክኖሎጂ ቢሮም አግዞናል ብላለች። ግርማ ያርአያ የተባለ የሶስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ደግሞ ከነዳናይት ጋር ሆኖ ለሁለተኛ ደረጃ ተማሪዎች ስልጠና ይሰጣል። ግርማይ እንዲህ አይነት ስልጠና ተማሪዎች ህልማቸው እንዲኖሩ የሚያደርግ ነው በማለት የራሱን ታሪክ በማንሳት ያስረዳል።
እኔ ሃይስኩል እያለሁ ስለ ኮምፒውተር ምንም እውቀት አልነበረም። ማቆ ማይክሮሶፍት ኦፊስ ነው ላይክ ኮምፒውተር ኦን እንደምትደረግ ምናምን ነው ብቻ። ኮምፒውተር ማቴማቲክስ ሶልቭ ያደርጋል የሰዎች ችግር ይፈታል ምናምን የሚባል ነገር አላውቅም ነበርና ምን ነበር ላይክ ቃላሚ ነው ወይም ስቴም ሴንተር ቃላሚ ነው ማለት ነው የማህበረ ማቲግራይ እዛ ተማሪዎችን ቶፕቶፕ የሆኑ ያወጣ ነበር። ክረምት ክረምት ማለት ነው 5 6 ሊሆን ተማሪዎችን የሰበሰብ በሳምንት ሁለት ጊዜ ያስተምረን ነበር። ኮምፒውተር እንደዚህ ይሰራል ልክ እንደ ትግራይ ኮደርስ አሁን ያደረገው ያለው ከተለያዩ ሰዎችን ያስተዋውቀን ነበርና እኔ ያወቁት ለመጀመሪያ ጊዜ ኮምፒውተር ገጀ እዛ ነው። ስለ ሮቦቲክስ ስለ ፕሮግራሚንግ ላንጉጅ የዛን እዛ ስለተማርኩ ነው አሁን ሶፍትዌር ኢንጂኒሪንግ የተማርኩት ያለሁት። በሶፍትዌር ኢንጂኒሪንግ ፕሮግራም እየሰራሁ ነው ያለሁት በዛ ምክንያት ነው። ሶ እኔ ላይክ ቃላሚ ነው ባልገባ ኑሮ ማለት ነው ስለ ኮምፒውተር ሞር ፍላጎት አያድርብኝ ነበር፣ ሌላ ዘርፍ ሊገባ ነበር ማለት ነው። ብቻ እሱም የተወሰኑ ተማሪዎችን እያመጣ እንደሱ አይነት ከሰጣ አብዛኛው ጊዜ የዛን ቀን ማለት ነው ደግሞ እኛ ራሳችን እየሄድን ነው የምንማሩ ቃላሚ ነው ማለት ነው። ቃላሚ ያስገኘው ትምህርት እንደዚህ ደረጃ ካስደረሰኝ ለኔ ማለት ነው ፋይ ለሌላ ሰዎች እንደሱ አይነት ቦታ ብንከፍታቸው ብዙ ተማሪዎችን የራሳቸው የሶፍትዌር ካምፓኒ መስራት ይችላሉ። የራሳቸው ፕሮብለም ሶልቭ ሊያደርጉ ይችላሉ በኮምፒውተር ሳይንስ።
ስልጠና ለተማሪዎች በሰጡበት ጊዜ ፈጣን የሆነ ለውጥ ከተማሪዎቹ ማየታቸውን የተናገረችው ዳናይት በስልጠናው ወቅት ከተሳተፉ የተሻለ አቅም የነበራቸው 5 ተማሪዎች የአሜሪካ ኤምባሲ አቅማቸውን እንዳያሳድገው ከኤምባሲው ጋር ተነጋግረን ስማቸውም ልከንላቸዋል ብላለች።
አብዛኞቻቸው ጎበዝም ስለሆኑ ነው መሰለኝ ሜዲሲን ነበር የሚፈልጉት እና አሁን ምን አረግን ሁሉንም ፍላጎታቸው እንዲያው ተደረገ መጀመሪያ። ከዛ በየፍላጎታቸው ኮምፒውተር እንዴት መጠቀም እንዳለባቸው ፕሮግራሚንግ ላንጉጁ ለኮምፒውተር ለአይቲ ተማሪዎች ብቻ አይደለም በየዲፓርትመንቱ በፈለጉት በሜዲሲንም በሌላ ነገርም ቢሆን እንዴት ችግርን አይቶ እንዴት መፍትሄውን በኮምፒውተር እንዴት መስራት እንዳለባቸው እንዲያቆን ያደረግነው። ከዛ በኋላ ወደውት በጣም ጎበዝ ጎበዝ የሆኑ ልጆች እንደውም ኦልሞስት ሁሉንም የሰሯቸው ፕሮጀክቶችን ስናይ በጣም ጎበዝ ነው የሆኑ በሁለት ሳምንት ውስጥ ማለት ነው። ከአንድ እስከ 5 በሰሩት ፕሮጀክት ነው ማርክ ይዘን ምናምን አሁን እኛ ያሰብነው ከአንድ እስከ 5 ለሰመር ለሚካሄደው ፕሮግራሙ ስኮላርሺፕ ልንሰጣቸው ነበር። ሰመር ላይ አፕሊኬሽን ምናምን እንዲገባ ነው የምናደርገው። ከዚህ በኋላ ወይ ራሳችን ሂደን ነው የምንፈልጋቸው ልጆች ጎበዝ የሆኑትን ከታች ከሃይ ስኩል በየገጠሩ ካሉት ትግራይ ውስጥ ካሉ ሃይ ስኩሎች ማለት ነው። እና አሁን እነሱን የሚጠቅማቸው ስኮላርሺፕ እንድንሰጣቸው ነበር። ከአንድ እስከ 5 እንትን ከኤምባሲ ጋር 5 ልጆች ስምዘርዘር ሰጥተናል። እስካሁን
በኮምፒውተር ተማሪዎች ይሁኑ አስተማሪዎች ያላቸውን አቅም አነስተኛ ነው ያለው ግርማይ በበኩሉ ትግራይ ኮደርስ ይህንን ክፍተት ለመሙላት ነው የተመሰረተው ብሏል።
ትልቁ ችግር ምንድነው? አብዛኛው በትግራይ ውስጥ ያለው ማለት ነው የዘርፉ ስለ ኢንፎርሜሽን ቴክኖሎጂ እውቀት ማነስ ነው ወይም ኢንፎርሜሽን ባለማግኘታቸው ማለት ነው የማይፈልጉትን ዘርፎችን የሚገቡ ተማሪዎችም አሉ ማለት ነው። በሌላ ደግሞ የትግራይ ኮደርስ ለየት ያለ ማስተማር ሌላ ደግሞ ምን አለ ትሬኒንጎች ይሰጣል። ለምሳሌ ዲጂታል ስኪል የሚባል አለ ከጉግል ትሬኒንጎች የሚመጡ እነሱ ተማሪዎችን እነሱ ስልጣናዎችን እንዲያገኙ ያርጋል ከዩኒቨርሲቲዎች ጋር የተማማ ማለት ነው። ሌላ ደግሞ ቶፕ ቶፕ የሆኑ በፕሮጀክት ከኢንጂኦ ሊሆን ይችላል ከኤምባሲታት አሁን ኤምባሲ የአሜሪካ ኤምባሲ ኢንተርኔት እንደገለጸው ከኤምባሲ ጋር አገኝተናል። ሌላም አለ ሌሎች ተማሪዎችን ከሌላ ሊንክ ያረጋግን አሁን ከዩኒቨርሲቲ ሞቲቬሽን እንዲናገሩ የተለያዩ ድርጅቶችን አሉ እና አናቲ ፊንቴክ ምናምን አሉ እነሱ መጥቶ እንዲያዩት ወይም ሞቲቬሽን ነገሮችን እናገራሉ። እኛም ለተማሪዎች ምን እናደርገው በሶፍትዌር ምን አይነት እና ይሰራል አሁን ሶፍትዌር ካምፓኒዎች አሉ እነ ፊንቴክ ምናምን ፊንቴክ እንዴት ይሰራል ስለ ሶፍትዌር ምናምን ካለ እነሱ እናሳያቸዋለን ማለት ነው።
ተቀጣይ በዘርፉ የሥርዓተ ትምህርት ማሻሻያ እንዲደረግም ግፊት እናደርጋለን ያለችው ዳናይት ለጊዜው ግን በትምህርት ቤቶች ስለ ኮምፒውተር ግንዛቤ የማሳደግ ሥራ እንፈጽማለን በማለት ተናግራለች።
ተቀጣይ ሥራችን ያሰብነው እንደ ኖን ፕሮፊት ኦርጋናይዜሽን ሆኖ ልጆችን ከየአካባቢው እድሃ ሆኖ ኮምፒውተር የሚወዱ ልጆችም አሉ ብዙ ልጆች እነሱን አሳትፎ ትጋዝ ካሉት ሃይ ስኩሎችን ሄደን ሰርች አርገን ወደ 150 ምናምን አካባቢ ብዛት ያላቸው ልጆች ወደ ሰመር ካምፕ ገብቶ በደንብ ለ6 ተከታታይ ሳምንታት የፕሮግራሚንግ ላንጉጅ እንዲማሩ ያሰብን ያለ ነው። ቅዱም እንደዛ ነው። ሌላው ደግሞ ስፖንሰር ምናምን የሚያረጋ አካል ከተገኘ ለምግባቸው ለአንዳንድ ወጪ ይዛ ቁጭ ብሎ 6 ሳምንት እና ከገጠር ነው የሚመጡት ልጆች በትራንስፖርቴሽን ምናምን እንትን ከቨር ተደርጎ 6 ሳምንት ውስጥ እዛ እንዲቆዩ ለናድርግ ያሰብነው ፕሮፖዛል እየሰራን ነው።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ደናንተ ሚደርሰን ጋቢና ቪኦኤ ነው። 14ኛው የፊልም ፌስቲቫል በኢትዮጵያ እየተካሄደ ነው። ጽዮን ግርማ ይህንን ፌስቲቫል በዳይሬክተርነት ለ14 አመታት የመሩትን አቶ ይርጋሸዋ ተሾመን አነጋግራቸዋለች።
እሺ እኔ ይርጋሸዋ ተሾመ እባላለሁ። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ማኔጂንግ ዳይሬክተር ነኝ። የ14ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ነው ወይም ደግሞ አርዞፒያን እንለዋለን ባጭሩ። በዚህ 14ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የሚካሄደው ከህዳር ከታህሳስ 6 እስከ 13 ነው። ለአንድ ሳምንት የሚቆይ ፌስቲቫል ነው። በዚህ የአንድ ሳምንት ጊዜ ውስጥ የሀገር ውስጥና የውጭ ሀገር ፊልሞች ከ70 በላይ የሚሆኑ የውጭ ሀገር ፊልሞች በጎት ኢንስቲትዩት፣ በኦሮሞ ባህል ማዕከል እንዲሁም በፑሽኪን ወይም ደግሞ በራሻ ባህል ማዕከል ስክሪን ይደረጋሉ። ከዚህ ባሻገር በሳምንቱ ጊዜ ውስጥ ደግሞ የሳይድ ኢቨንቶች አሉን።
በጎንም ይደረጋሉ
የጎንዮሽ ፕሮግራሞች የምንላቸው ማለት ነው። ሰለዋና ወናዎቹ አንደኛው ከኢጋድ ጋር የምናደርገው አንድ የግማሽ ቀን ኮንፈረንስ አለ። አሁን የፊታችን አርብ ከኢጋድ ጋር ኮንፈረንስ አለ። ይህ ኮንፈረንስ የሚያተኩረው ምንድነው በወጣቶች ወጣት ፊልም ሜከሮችና ወጣት ፊልም ባለሙያዎች ሰላም ፕሮሰስ ውስጥ ወይም ደግሞ በሰላም ግንባታ ላይ ያላቸውን ሚና በሚመለከት የሚደረግ ኮንፈረንስ ነው። ከዚህ ባሻገር ደግሞ ከኔዘርላንድ የማሪካን ፊልም ሜሰት የሚባል አንድ ድርጅት አለ። እሱ ባለቤትና ዳይሬክተር እዚሁ አሁን አዲስ አበባ ገብቷል። እሱ ምንድነው የኢትዮጵያ ፊልም ባለሙያዎች ኦንላይን ላይ መሸጥ የሚችሉበትን የኦንላይን ፕላትፎርም ይዞ ነው የመጣውና መሸጥ የሚችሉበትን መንገድ
የሰሯቸውን ፊልሞች የሰሯቸውን
ፊልሞች እንዴት አድርገው ኢንተርናሽናሊ ሪኮግናይዝድ እንዲሆኑ ወይም እንዲሸጡ ኦልሞስት የቢዝነስ ዲል በየው ከኢትዮጵያ ፊልም ባለሙያዎች ጋር ቢዝነስ ዲል ያደርግ ይመጣል አንድ ባለሙያ አለን። እዚህ ግማሽ ቀን ፕሮግራም በጎት ኢንስቲትዩት ውስጥ ይደረጋል። ከዚህም ባሻገር ከህንድ ኤምባሲ ጋር መተባበር ፊልም ስክሪኒንግ እናደርጋለን የቦሊውድ ፊልም ስክሪኒንጎችን እና ከዛ በኋላ የኢትዮጵያ ፊልም ባለሙያዎች ከቦሊውድ ፊልም ምን ይማራሉ ሌሰን የሚወስዱት ሌሰን አለ ወይ የሚል አንድ ሁለት ቀን እንደዚሁ ከህንድ ኤምባሲ ጋር መተባበርም የጎንዮሽ ፕሮግራም አለን። ከዛ ባሻገር ምንድን ነው የጎንዮሽ ፕሮግራሞች ከተጠናቀቁ በኋላ በመጨረሻም ፌስቲቫሉ የሚዘጋው እንደተለመደው አዋርድ አሸናፊ የኢትዮጵያ ፊልም ባለሙያዎች በ10 በሚሆኑ ካታጎሪዎች ማለት ነው የቤስት ዳይሬክተር፣ ጸሐፊ፣ ሲኒማቶግራፈር፣ ተዋናይ በሚሉ ዘርፎች ማለት ነው ልክ እንደ ኦስካር እንደምትዩ ማለት ነው። እሱ ሰኞ ነው የሚከናወነው ማለት ነው።
ይሄ ለ10 ዘርፍ ለተመረጡ ባለሙያዎች የሚሰጣው ሽልማት በማን ነው ምርጫው የሚደረገው?
ምርጫው የሚካሄደው በዳኞች ነው። ዳኞቹ ደግሞ እንዴት ነው ፎርም የሚደረጉት መሰለሽ? እኛ ደብዳቤው ግዲ በየአመቱ በነገራችን ላይ ለአስራታ መደረግነው ነገር ነው ለደራሲያ ማህበር ለፊንሰሪዎች ማህበር ባልና ቱሪዝም ሚኒስቴር ለአዲስ አበባ ዩኒቨርሲቲ ደብዳቤዎች እንልካለን። ምንድነው ደብዳቤው? ለደህንነት ኮሚቴ የሚሆን ባለሙያ መርጣችሁ ላኩልን ይላል። እነሱ መርጠው ይልኩልናል ዳኞቹ ማለት ነው። ለደህንነት የሚሆን ባለሙያ ማለት ነው። ከዛ በኋላ እነዚህ ባለሙያዎችን እኛ ኮሚቴ ፎርም እናረጋለን እና በመንሰጣቸው የመስፈርት መሰረት ማለት ነው መስፈርቶቹ ጀቸው ያለ በዛ መስፈርት መሰረት ዲሬክተር ወይም ሲኒማቶግራፈር እነዚህ አስሩም ካታጎሪዎች እነሱ ፊልሞችን ተመልክተው ማለት ነው አስሩም ካታጎሪዎች ገምግመው ውጤት ያወጡና የአብላጫ አብላጫ የሚይዘውን ድምጽ ውጤት ይወጣል። ከዛ በኋላ ገሬ ዳይሬክተር ነው ገሬ ዳይሬክተር ነው ገሬ ሲኒማቶግራፈር ነው ተዋናይ ነው የሚል አብላጫዎቹ ድምጽ ወስዶ ኩሙሌቲቭ ውጤቱ ማለት ነው ይወሰድና እነሱ ለኛ ይሄን ውጤት ያስረክቡናል። የኛ ስራ ምንድነው? እነሱ የማኔጅመንት ስራ ነው የምንሰራው። ፊልሞቹን መከታተላቸውን ብቻ ማረጋገጥ ነው የኛ ስራ። በመጨረሻ እነሱ ውጤቱን ያስረክቡናል። ውጤቱን በአዋርድ ሴሪሞኒ ወይም ደግሞ በመዝጊያ ስነ ስርዓት ላይ አናውንስ እናደርጋለን ማለት ነው።
በጣም 14 አመት ረጅም ጊዜ ነውና በዚህ በ14 አመት ጊዜ ውስጥ ምን አከናወናችሁ ብለን ብንጠይቅ በጣም ሰፊ ይሆናል። ግን እንደው አንኳር ጉዳዮች ያመቱ የአውሮፓውያን አመት ማጠናቀቂያም ስለሆነ እንደው በዚህ በ14 አመት ውስጥ ለዚህ ለፊልም ሞያው ምን አስተዋጽኦ አበርክቷል ተቋማችሁ ወይም ድርጅታችሁ? በሱ እናጠቃለን።
እንደሱ በርግጥ በጣም ሰፊ ነው። ግን ይሄ በጣም ጀነራል በሆነ ነገር ለመናገር በፈልግ አንደኛ በአገሪቱ ውስጥ ሽልማት ምን ማለት እንደሆነ አስተው መታወቁ በአገሪቱ ለመጀመሪያ ጊዜ ሽልማት ምንድነው? ለፊልም ባለሙያ የሚሰጠው ሽልማት ምንድነው? ሽልማትስ ምን ጥቅም አለው? የሚያመጣቸውስ ጥቅሞች ምንድናቸው? የሚለውን ነገር ለመጀመሪያ ጊዜ በአገራችን ውስጥ አስገብተን ሁሉም ሰው አሁን የሽልማት ጥቅምን ተረድቶ በዛ መሰረት እንዲበረታ መሆኑ አንድ ነገር ነው። ሁለት ደግሞ ስታንዳርድ መስራት ያም የሚገባበት ሙያ ስለነበረ አሁን ግን ስታንዳርዱ እየታወቀ መምጣቱ ሌላ ሁለተኛ ነገር ነው። ሶስተኛ ደግሞ ኢንዱስትሪው ራሱ ቅርጽ እንዲይዝ ኢንዱስትሪው አዘ ሆል ማለት ነው። አንደም እንትን ፊልም ሳይሆን ሁሉም ፊልም ኢንዱስትሪ የሚባለው ነገር አቅጣጫ እንዲይዝ መንገድ ስራ በጣም ተሳክቶልናል ብለን እናስባለን። እስከ ፖሊሲ መቀረጽ ድረስ ማለት ነው። ይሄ እንግዲህ ዋና ዋናዎቹ ምንላቸው ናቸው። ከዚህ ውጪ ኢትዮጵያን ፊልሞች ወደ ውጭ ሀገር ፕሮሞት ማድረግ፣ የውጭ ሀገር ፊልሞች ደግሞ እዚህ ሀገር እንዲታዩና የኛ የፊልም ባለሙያዎች የራሳቸውን ቦታ የቱ ጋር ነው የኛ ቦታ ብለው እንዲያስቡ እንዲያዩ ለማድረግ ያደረግነው ጥረት ከሞላ ጎደል ተሳክቷል ብለን እናስባለን።
በጣም አመሰግናለሁ። እግዜር ይስጥልኝ አቶ እርጋ ተሾመ ለሰጠህን ማብራሪያ።
እኔም አመሰግናለሁ። እግዜር ይስጥልኝ። እሺ
ይሄንንም እንግዲህ ከሁለት አዳዲስ ድምጻውያን ጋር ሀካሙ ቦጋለ ነው ግጥም የጻፈው ፍትል ሰምቻለሁ በቃለ ምልሷ ላይ ሰላም የተሰኘ ዜማ ነው። እኛም ከቤቲጂ ሰላም ጋር እንተዋቸዋለን። አድማጮቻችንን በዜናችን ላይ የሚኖራቸውን አስተያየት በፌስቡክ አት አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም ሊያደርሱ ይችላሉ።
ያው ጋቢና ቪኦኤ @voanews.com የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ።
እንግዲህ በዚሁ እንሰናበታችኋለን። አብራናችሁ የቆየነው ጽዮን ግርማና
ኤደን ገረመው ከአቀናባሪያችን ሞክቢሊያ ቤሮ ጋር ደናደሩ።
Con Radio Sagale Americati.